ክቡራንና ክቡራት አድማጮቻችን እንደምን ሰነበታችሁ? ይህ አሁን የምንገኝበት ወር የግንቦት ወር ሲሆን ወሩም በወር ደረጃ በካቶሊክ ቤተክርስቲያን ምዕመናን ዘንድ የማርያም ወር በመባል የሚታወቅ ሲሆን በዚህም የግንቦት ወር ውስጥ የክርስቶስ የቤተክርስቲያን የምዕመናን እናት ለሆነችው የእመቤታችን ቅድስት ድንግል ማርያም ለየት ባለ መልኩ ጸሎት የሚደረግበት አማላጅነቷን የምንማጸንበት በተለይም ደግሞ በውስጣችን በቤተሰቦቻችን በማህበረሰባችን በሀገራችንና በአጠቃላይ በዓለም ውስጥ የጥልና የክርክር ግድግዳ ተደምስሶ በአንጻሩ የሰላምና የብልጽግና መንፈስ ይወርድ ዘንድ በእርሷ አማካኝነት ወደ ውድ ልጇ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ የመማጸኛ ጸሎት እንድታቀርብልን እርሷን በተለየ ሁኔታ በመግጸሪያ ጸሎት አማላጅነቷን የምንማጸንበት ወር ነው። በዚህም መሰረት በግንቦት ወር ስለ እመቤታችን ቅድስት ድንግል ማርያም ያለን ግንዛቤ ይጨምር ዘንድ በማሰብ እመቤታችን ቅድስት ድንግል ማርያምን የተመለከቱ አስተምህሮችን በተከታታይ እናቀርብላችኋለን። በዛሬው ዕለት ዝግጅታችን ወላዲት አምላክ በሚል አርዕስት መጽሐፍ ቅዱሳዊ ነገረ ማርያም በሚል ንዑስ አርዕስት በ2005 ዓ.ም አቶ ፈለቀ በቀለ ለንባብ ካበቁት መጽሐፍ ውስጥ ያገኘነውን አስተምህሮ እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ማርያም በብሉይ ኪዳን መጽሐፎች በእባቡ ምክንያት የመጀመሪያይቱ ሴት ውድቀት ኦሪት ዘፍጥረት ምዕራፍ 3 በእግዚአብሔርና በሰው መካከል የነበረው ጥሩ ግንኙነት በእባቡ አማካኝነት እንዴት ወደ ጥላትነት እንደተቀየረ በእባቡ በአዳምና በሔዋን ላይ የተፈረደው ፍርድ ምን እንደሆነ ለአዳም የተሰጠ ተስፋ የማይዳሰስ ሞት በምን ምክንያት ወደ ሰው ሕይወት ሊገባ እንደቻለ እባቡ ለአንዴና ለመጨረሻ ጊዜ እንዴት እንደሚሸነፍ ወደ ሰው ሕይወት የገባው ሞት እንዴት እንደሚቀለበስ በታመቀ አገላለጽ ይናገራል። መጽሐፍ ቅዱስ እባቡና ሔዋን ፊት ለፊት ከመጋፈጣቸው በፊት አዳምና ሔዋንም በእርሱ ምክር ከመወደቃቸው በፊት የነበሩበት የሕይወታቸው ሁኔታ ከእግዚአብሔርም ጋር የነበራቸው ግንኙነት ምን ይመስል እንደነበር ገልጾ አይናገርም። ይህንን ሁኔታ መገንዘብ የሚቻለው ግን አዳምና ሔዋን ተሳስተው ከወደቁ በኋላ ብቻ ነው። በዘፍጥረት ምዕራፍ 3 ቁጥር 7 8 እና 10 ከውድቀታቸው በኋላ ሁኔታቸውን ስናስብ ተሳስተው ከመወደቃቸው በፊት በአዳምና በሔዋን መካከል ፍርሃት እንዳልነበረ እነርሱ እግዚአብሔርን በባርነት ፍርሃት እንደማይፈሩት በመካከላቸው ወዳጅነት ሰላም እንደነበረ ማወቅ ይቻላል። እንዲሁም የየግል ሕይወታቸው የታደለ የተመሰገነ ወቀሳ የሌለበት ውስጣቸውም በፍጹም ስብዕና ሙሉ የሆነ በእግዚአብሔር ምስኩንነት ጸጋ የተከለለና የበለጸገ እንደነበር በዘፍጥረት ምዕራፍ 2 ቁጥር 25 ከመውደቃቸው በፊት የነበሩበት ሕይወት የተለየ ጥሩ የሕይወት ሁኔታ እንደነበር ከወደቁ በኋላ ከገቡበት የተበላሸ ሕይወታቸው በቁጥር 7 8 እና 10 17 18 እንዲሁም 19 መገንዘብ ይቻላል። ከመጽሐፉ እንደምናነበው ስህተትን ከፈጸሙ በኋላ ግን አዳምና ሔዋን እግዚአብሔርን ብቻ ሳይሆን ራሳቸውንም ጭምር የሚፈሩ እንዲሁም በራሳቸው ሕይወት የማይደሰቱ በራሳቸው የሚያፍሩ ሰዎች ሆነው ተገኝተዋል። በዘፍጥረት ምዕራፍ 3 ቁጥር 7 ላይ እንደምናየው በየግል ሕይወታቸውና በውስጣቸው ጠላትነት ተዘራ። በሁለቱም መካከል ማለትም በአዳምና በሔዋን መካከል ጠላትነት ገባ። በእግዚአብሔርና በእነርሱ መካከል እንዲሁ ጠላትነት ነገሰ። በተጨማሪም በእነርሱ ማለትም በአዳምና በቁሳዊው በፍጥረት መካከል ጠላትነት መኖሩ ታወቀ። እንዲሁም በእግዚአብሔርና በቁሳዊው ፍጥረትም መካከል ጠላትነት ሆነ። ይህ በእጅጉ የሚያሳዝን ነው፣ ትልቅ ጉዳትም ነው። እግዚአብሔር ግን በባህሪው ቅዱስ በነገርም ሁሉ ላይ ስልጣን ያለው ጻድቅ አምላክና ሁሉንም ፍጥረት በቅዱስ ፍርድ ማስተዳደር የሚጠበቅበት በመሆኑ ጥፋት ሆኖ በተገኘው ተግባር ላይና ጥፋቱን በፈጸሙት አካላት ላይ በጥፋታቸው ልክ ፍርድ አስተላልፎባቸዋል። ዘፍጥረት ምዕራፍ 3 ከቁጥር 14 እስከ 19 እንደምናየው ሔዋን ክፉን የሰራችው በእባቡ ምክር ተሳስታ ነው። አዳም ደግሞ በሔዋን ምክር ስቶ ነው። እባቡ ግን ክፋትን የሰራው ከራሱ ነው። በዚህ ምክንያት እግዚአብሔር እባቡን ይህን የሚያህል ታላቅ ጥፋት ያደረሰውን ሥራ ለምን እንደሰራ አልጠየቀውም። አዳምና ሔዋንን ግን ጠይቋቸዋል። ዘፍጥረት ምዕራፍ 3 ቁጥር 11 እስከ 13 እነርሱን ስለ ጥፋታቸው ቢቀጣቸውም እግዚአብሔር ከለላውንና ጥበቃውን አድርጎላቸዋል። ዘፍጥረት ምዕራፍ 3 ቁጥር 21 ላይ እንደምናየው እግዚአብሔር እባቡን ስለ ጥፋቱ ያልጠየቀበት ምክንያት እርሱ በእውቀቱና በአፈጣጠር ደረጃው ከአዳምና ከሔዋን የሚበልጥ ስለሆነ ነው። ይህም ማለት እርሱ ከሰው የበለጠ ተፈጥሮ ደረጃ ጥበብና እውቀት ያለው ክፉ ሥራዎችን የሚሰራው ሆን ብሎ አውቆ በመሆኑ ነው። እግዚአብሔር አምላክ እርሱን ሳይጠይቀው በቀጥታ እርግማንና ፍርድን በእርሱ ላይ ያሳረፈበት ምክንያት አዳምና ሔዋንን ከማሳሳቱ በፊት ራሱ ስቶ ሌሎች መላእክትን አሳስቶ ነበር። ያ ጥፋት እያለ እርሱ በአምላኩ ላይ ባመጸበት አይነት አመጽ አዳምና ሔዋንም ልክ እንደ እርሱና እርሱን እንደ ተከተሉት መላእክቱ እንዲያምጹ በብልሃት በዘዴ የአሳሳችነትን ሥራ ስለሰራና በተግባርም ስለፈጸሙ ነው። እርሱ ሆን ብሎ የሚያምጽና የሚያሳምጽ ነው። የእርሱ የጥፋት ደረጃ በእጅጉ ታላቅ የሆነና ከገደብ አልፎ ሞልቶም የፈሰሰ በመሆኑ እርሱ ምንም ጥያቄ መጠየቅ ሳያስፈልግ ፈጣሪው እግዚአብሔር ፍርድን ሰጥቶታል። ዘፍጥረት ምዕራፍ 3 ቁጥር 14 እና 15 ላይ እንደምናየው የእግዚአብሔርም ፍርድ ገና ለወደፊት የሚፈጸም ነው። ፍርዱ ከተፈጸመ በኋላ ግን ሰይጣን የሚሰራው ሥራ ሁሉ ውጤት አልባ፣ ፍሬ የሌለው፣ ኃይል የሌለው ወይም በእግዚአብሔርና እርሱ በፈጠራቸው ፍጥረት ሁሉ ላይ የማያመጣ ይሆናል። ሰይጣን ግን ከእግዚአብሔር ፍጥሮች ሁሉ ተለይቶ ይጣላል። የአመጽ ፍሬው ኃይሉና ሥልጣኑ ተሽሮ ይቀራል። የዮሐንስ ወንጌል ምዕራፍ 12 ቁጥር 31 እና 32 ክቡራንና ክቡራት አድማጮቻችን የማርያም ወር በመባል የሚታወቀውን የግንቦት ወር አስመልክተን ስለ እመቤታችን ቅድስት ድንግል ማርያም ያለን ግንዛቤ ይጨምር ዘንድ በማሰብ በዚህ ወር እመቤታችን ቅድስት ድንግል ማርያምን የተመለከቱ አስተምሮችን በተከታታይ እናቀርብላችኋለን። ቀደም ሲል ያስደመጥናችሁም ወላዲት አምላክ በሚል አርዕስት መጽሐፍ ቅዱሳዊ ነገረ ማርያም በሚል ንዑስ አርዕስት 2005 ዓ.ም አቶ ፈለቀ በቀለ ለንባብ ካበቁት መጽሐፍ ውስጥ የወሰድነውን አስተምሮ ክፍል አንድ ነው። የዚህን ዝግጅት ቀጣይ ክፍል በሚቀጥለው ሳምንት ይዘንላችሁ እንቀርባለን።
Sanon e gire